kopi boru te wari tidebina daga tibula amma saganta fana maratu tifufa
The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ22 እንዲሁም በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 23 2007 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ።
ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰለሞን አባተ ነኝ።
በትናንት የመስቀል አደባባይ ግጭት መንግስት ሰማያዊ ፓርቲን እየከሰሰ ነው። ፓርቲው ያስተባብላል።
ሰዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን አጫጫዋቸውን የጅንቅስቃሴያቸውን በሙሉ ካያችሁት ግዜ ተወስዶ ተጠንቶ ለምምት ተርጎበት ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው።
ለሃል ምርጫ ከወሰዱ በኋላ ይሄንን አንድ የፖለቲካ ኃይል ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው።
የቀደሙት አቶ ሬድዋን ሁሴን የመንግስት ቃላቀባይ፣ ሁለተኛው ደግሞ አቶ ዮናታን ተስፋዬ የሰማያዊ ፓርቲ ቃላቀባይ ናቸው። በአብይ ርዕስ ይመለሳሉ።
የአውሮፓ ህብረት መሪዎች በፍልሰት ቀውስ ጉዳይ ላይ በአሁኑ ሰዓት ብረሰልስ ላይ ውይይት ይዘዋል።
Now of course saving lives means rescuing these poor people, but it also means smashing the gangs and
ህይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዛዋሪዎችን መደቆስና እንዲሁም ያካባቢውን አገሮች እንዲረጋጉ ማድረግ ነው።
የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ወደ ስብሰባው ከመግባታቸው በፊት ከተናገሩት የተቀነጨበ ነው። ለጋዜጠኞች ከሰጡት መግለጫ የተወሰደ ነው የሰማችሁት። በመጽሔት ዘገባለን። ክቡራትና ክቡራን አድማጮች፣ ቀደም ሲል ሚያዝያ 23 ያልኩት ይቅርታ በስተት ነው። ዛሬ አፕሪል 23 ነው በፈረንጅ አቆጣጠር፣ በኢትዮጵያ ሚያዝያ 15 ተብሎ ይስተካከል። ለዋና ዋና የሰዓቱ ዜና
የአውሮፓ መሪዎች በሜዲተራኒያን በኩል ፍልሰተኛ ወደ አውሮፓ በህገወጥ የሚያጓጉዙ መርከቦችን በጦር ኃይል ለማውደም በታሰበ እቅድ ላይ እየመከሩ ናቸው የሚለው አንዱ ነው። ወደ ዝርዝሩ እናልፋለን።
አሁን የሰዓቱን ዋና ዋና ዜና እናሰማችሁ።
የአውሮፓ መሪዎች በሜዲተራኒያን ባህር በኩል ፍልሰተኞችን ወደ አውሮፓ በህገወጥ መንገድ የሚያጓጉዙ መርከቦችን በጦር ኃይል ለማውደም የታሰበ እቅድ ላይ እየተነጋገሩ ናቸው። እንዲህ ያለው እርምጃ የመርከቦቹና ጀልባዎቹን ሜዲተራኒያን ባህር ውስጥ እየሰጠሙ በሺዎች የሚቆጠሩ ሰዎች የሚያልቁበትን አደጋ ለመከላከልና ለአውሮፓ የስደት ቀውስም መፍትሄ ይሰጣል የሚል እምነት አላቸው። የ28ቱ የአውሮፓ ህብረት አባል ሀገሮች መሪዎች ዛሬ ብረሰልስ ላይ ተሰባስበው መፍትሄ ይሰጣሉ ባሏቸው ሀሳቦች ላይ እየመከሩ ናቸው። ባለፈው እሁድ ስደተኞችን አሳፍራ ከሊቢያ ጠረፍ የተነሳችው መርከብ ሜዲተራኒያን ባህር ውስጥ ተገልብጣ ወደ 800 ተሳፋሪዎቿ ሲያልቁ 28ቱ ብቻ መትረፋቸው የሚዘነጋ አይደለም። የአውሮፓ ህብረት ባወጣው ረቂቅ መግለጫ ላይ የጠፉትን ፈልጎ ለማግኘት የሚያስችል ተጨማሪ የገንዘብ ድጋፍ እንዲሰጥ፣ ጀልባዎቹና መርከቦቹ በህገ ወጥ አጓጓዦቹ ጥቅም ላይ ከመዋላቸው በፊት አድኖ ለማውደም ጥረት እንዲደረግ ሀሳብ አቅርበዋል። ይህ በዚህ እንዳለ ግን አውሮፓ ውስጥ በየአመቱ 5000 ስደተኞችን ለማስፈር የሚያስችል መርሃ ግብር እንዲዘረጋም ሀሳብ ቀርቧል። ቀደም ሲል እንዳልነው በዘገባ ክፍለ ጊዜ ዝርዝሩን የያዘ ሪፖርት ይኖረናል። ዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ድንበር ላይ ባካሄደችው ጸረ ሽብርተኛ ጥቃት በአልቃይዳ ታግተው የነበሩ አንድ አሜሪካዊ የረድኤት ሰራተኛና አንድ ኢጣሊያዊ በስህተት መገደላቸውን ዋይት ሀውስ አስታወቀ። ሌሎች የዩናይትድ ስቴትስ ባለስልጣን ደግሞ ታጋቾቹ የተገደሉት የሰው አልባ አውሮፕላን ድሮን በሚባሉት ጥቃት መሆኑን አመልክተዋል። ፕሬዚደንት ባራክ ኦባማ ለተፈጠረው ለሰዎቹ መገደል በግላቸው ይቅርታ ጠይቀዋል። ዋይት ሀውስ ባወጣው መግለጫ ሁለት ንጹሐን ታጋቾች በመሞታቸው በጥልቅ አዝነናል ብሏል። የተገደሉት አሜሪካዊ ዋረን ዋይንስታይን እና ጣሊያናዊ ጆቫኒ ሎፖርቶ ሁለቱም በእርዳታ ስራ ፕሮጀክቶች ተሰማርተው የነበሩ መሆናቸው ታውቋል።
As President and as Commander in Chief, I take full responsibility for all our counterterrorism operations, including the one that
እንደ ፕሬዚዳንት ደግሞም እንደ ጦር ኃይሎቹ ጠቅላይ አዛዥ ለምናካሄዳቸው ጸረ ሽብር እርምጃዎች ሁሉ የዋረንና የጆቫኒ ህይወት በስህተት ለጠፋባቸው ጥቃቶች ጭምር ሙሉ ኃላፊነት ወስዳለሁ። በደረሰው ነገር በጥልቅ አዝኛለሁ።
በወቅቱ በነበረን መረጃና ብዙ መቶ ሰዓቶችን ፈጅተው በተካሄዱ የስለላ ስራዎች መሰረት ስፍራው የአልቃይዳ ግቢ እንደሆነ፣ አንድም ሰላማዊ ሰው በቦታው እንዳልነበረና ሽብርተኞቹን በቁጥጥር ስር ለማዋል እንደማይቻል ነበር የተረዳ ነው ብለዋል ፕሬዚደንት ኦባማ። የ73 ዓመቱ የዋሽንግተን አካባቢ ነዋሪ የነበሩት ዋይንስታይን የንግድ ስራ ምስረታ ኤክስፐርት የነበሩ ሲሆን ወደ ፓኪስታን የሄዱት በዩናይትድ ስቴትስ የዓለም አቀፍ የልማት እርዳታ ድርጅት በኮንትራት ተቀጥረው እንደነበረ ተነግሯል። በ2011 ዓመተ ምህረት ታጣቂዎች መኖሪያ ቤታቸው ገብተው ጠልፈው የወሰዷቸው ፓኪስታን ውስጥ ለ7 ዓመታት ያህል ሲሰሩ ከቆዩ በኋላ እንደነበርም ተመልክቷል። ሎፖርቶ ደግሞ የአንድ የጀርመን የእርዳታ ድርጅት ተቀጣሪ እንደነበሩ ነው የተገለጸው። ሁለቱ ታጋቾች በተገደሉበት ጥቃት አህመድ ፋሩክ የተባለና ዋይት ሀውስ የአልቃይዳ መሪ ነው ብሎ የሚያምነው አንድ አሜሪካዊ መገደሉን የዋይት ሀውሱ መግለጫ አመልክቷል። አደም ጋዳን የተባለና የሽብርተኛው ድርጅት ቃል አቀባይ ሆኖ በአንድ ወቅት ያገለገለ አሜሪካዊም ዩናይትድ ስቴትስ ባካሄደችው ሌላ ጥቃት መገደሉን ባለስልጣናት ከድምዳሜ እንደደረሱን የተነገረው። ፋሩክና ጋዳ የአልቃይዳ አባላት መሆናቸው የታወቀ ቢሆንም ጥቃቶቹ በተለይ በእነሱ ላይ የታለሙ አልነበሩም፣ በቦታው እንደነበሩም መረጃ አልነበረንም ይላል የዋይት ሀውሱ መግለጫ።
የመን ውስጥ ሳዑዲ አረቢያ መራሹ የቦምብ ጥቃት ዘመቻ አብቅቷል ተብሎ በተነገረ ማግስት ዛሬ ሁጢዎቹ ሽምቅ ተዋጊዎች በጦር አይሮፕላኖች ተደብድበዋል። ጥቃቱ የደረሰው ሁጢዎቹ አማጽያንና የተሰደዱት የአገሪቱ ፕሬዚደንት አማኝ ኃይሎች እየተዋጉ ባሉባት በደቡባ የወደብ ከተማ አደን ዙሪያ መሆኑን የዓይን እማኞች ገልጠዋል። ሳዑዲ አረቢያ የአየር ጥቃቱን ማብቃት ያስታወቀችው ከትናንት በስቲያ ማክሰኞ ሲሆን ከሰዓታት በኋላ የህብረቱ ጦር አይሮፕላኖች አደንና ማዕከላዊቱ ታኢዝ ውስጥ ያሉ አማጽያን ይዞታዎችን ደብድበዋል። ለአንድ ወር ያህል የተካሄደው የቦምብ ጥቃት ዘመቻ ብዙ መቶ ሰዎችን ገድሏል፣ ከባድ ሰብአዊ ቀውስ ያስከተለ ሲሆን በአብዛኛው ሁጢዎችን ተዋጊዎች ከይዞታቸው ለማባረር አልቻለም። ሽምቅ ተዋጊዎቹ በኢራኑ በሺያዎች የሚመራ መንግሥት ይታገዛሉ ተብሎ የሚታመን ሲሆን ኢራን ሁጢዎቹን ለመርዳት መርከቦቿን ወደ የመን ማስጠጋቷም ተዘግቧል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ትናንት ሲናገሩ የኢራን የጭነት መርከቦች ለሺያ ሁቱ ሽምቅ ተዋጊዎች ጦር መሳሪያ ይዘው የመጓዛቸው ጉዳይ ያሳስበናል ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ እዚህ አሜሪካ ውስጥ የወጣ አዲስ ጥናት መንግስት የዓለም አቀፍ ፕሮግራሞች ስርጭቱ የዩናይትድ ስቴትስን የውጭ ፖሊሲ ዓላማዎችና የአሜሪካን ስትራቴጂያዊ ጥቅሞች እንዲደግፉ ሆነው እንደገና መከለስ አለባቸው ሲል አስታወቀ። በትናንትናው ዕለት ይፋ የሆነው ጥናት በአብዛኛው የተዘጋጀው የቀድሞ የመንግስቱ የብሮድካስቲንግ ቦርድ አባላትና የቀዝቃዛው ጦርነት ተጠናክሮ በነበረበት ጊዜ ስርጭቱን በኮሚኒስቶቹ ሀገሮች በሚኖሩ ህዝቦች ላይ ያነጣጠረው ራዲዮ ፍሪ ዩሮፕ ሬዲዮ ሊበርቲ የተባለው አንደኛው አገልግሎቱ ነው። የቪኦኤው ኬን ብራድማየር ተከታዩን አጠር ያለ ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል።
የብሮድካስቲንግ ቦርድ ኦፍ ገቨርነርስ በየሳምንቱ በ45 ቋንቋዎች 164 ሚሊዮን ሰዎችን በድረ ገጹ በራዲዮና ቴሌቪዥን እንዲሁም በሞባይል ቴሌፎኖች የሚተላለፈውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ከበላይ ሆኖ ይቆጣጠራል። እናም አዲሱ ሪፖርት የዩናይትድ ስቴትስ መንግሥት የወቅቱ ስርጭት ተልእኮ ግልጽ አይደለም ሲል ይደመድማል። ስርጭቱ ከዩናይትድ ስቴትስ የውጭ ፖሊሲ ትልም ጋር ከመቼውም በበለጠ ዓላማውን ስቷል፣ ድርጅታዊ አወቃቀሩም ዋጋቢስ ነው ይላል ሪፖርቱ። አክሎም ጸረ አሜሪካ መልእክት የሚያስተላልፉ ባዕዳን መንግስታት የጦርነት ዜናዎችን በማፋፋም በአሜሪካ ፍላጎቶች ላይ የበላይነት እያሳዩና እያሸነፉም ነው ብሏል። የቮይስ ኦፍ አሜሪካ ማለትም የአሜሪካ ድምፅ ራዲዮ ጣቢያ የዩናይትድ ስቴትስን ገጽታ ጥላሸት ለመቀባት የሚንቀሳቀሱትን እድል መንሳት ይገባቸዋል። ያን ለማድረግም ስርጭቶቹ የአሜሪካን ሁለንተና በግልጽ የሚያሳይ መሆን አለበት ሲል ሪፖርቱ ጥሪ ያቀርባል። ባለም አቀፉ የውድሮ ዊልሰን ማዕከል የምሁራን መወያያ መድረክ ላይ ይፋ የተደረገው ይህ ሪፖርት እዚህ በዋሽንግተን መንግሥት ባለም አቀፍ ስርጭቶች ላይ የሚጫወተው ሚና ምን መሆን ይገባዋል በሚል እየተካሄደ ያለው ክርክር አካል ነው። የዩናይትድ ስቴትስን የውጭ ፖሊሲ ያሻሽላል ተብሎ የቀረበው ረቂቅ ሕግ ባለፈው ዓመት በተወካዮቹ ምክር ቤት ካለፈ በኋላ ሴኔቱ ውድቅ እንዳደረገው ይታወሳል። በያዝነው የአውሮፓውያኑ ዓመት 2015 ሌላ አዲስ ረቂቅ ሕግ ይቀርባል ተብሎ ይጠበቃል። አዲሱ በጊዜያዊነት የብሮድካስቲንግ ቦርዱንና ቪኦኤን በዋና ሥራ አስፈጻሚነትና ዲሬክተርነት እንዲመሩ የተቀመጡት አንድሬ ሜንዴስ ለሪፖርቱ ምላሽ ሰጥተዋል። ሪፖርቱ በደንብ የታወቁ በኤጀንሲው ላይ የሚቀርቡ ትችቶችን ይዟል። ነገር ግን እኛ ስርጭቶቻችን ጠቃሚ መሆናቸው ከአድማጮቻችን 2500 ከሚሆኑ የመገናኛ ብዙሃን ሸሪኮቻችን እንዲሁም በሙያው ከተሰማሩ አጥኚዎችና ሌሎች የታመኑ ወገኖች እናገኛለን ብለዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለጠቅላይ አቃቤ ሕግነት ያጯቸው ሎሬታ ሊንች በታጩ በአምስት ወራቸው የመወሰኛው ምክር ቤት ሹመታቸውን ዛሬ ሊያጸድቀው ነው ተብሎ እየተጠበቀ ነው። የሎሬታ ሊንች እጩነት መቋጫ ሳያገኝ የከረመው የመወሰኛው ምክር ቤት ዲሞክራት አባላት ሕገወጥ የሰው ዝውውርን ለማስቀረት የቀረበውን የረቂቅ ሕግ ሪፑብሊካን አባላቱ ጸረ ጽንስ ማቋረጥ የሆነ ማሻሻያ ስላስገቡበት ሕጉ እንዳያልፍ በማድረጋቸው በዚያ መያዣነት ነው። የመወሰኛው የብዙሃን ሪፑብሊካን መሪ ሚች መኮኔል የሕገወጥ ዝውውሩ ሕግ ላይ መላ ሳይደረግ የጠቅላይ አቃቢ ሕግ እጩዋን ጉዳይ አናቀርብም ብለው አግተውት ከርመዋል። በጸረ የጽንስ ማቋረጡ አንቀጽ የተፈጠረው አጣብቂኝ በዚህ ሳምንት የተወሰኑ ሪፑብሊካንና ዲሞክራት አባላት ባደረጉት ስምምነት ተፈቶ ሕጉ ሊያልፍ ችሏል። የኒውዮርክ ክፍለ ሀገር አንጋፋ አቃቤ ሕግ የሆኑት ሊንች ሹመታቸው ከጸደቀ የፍትህ ሚኒስቴሩን ለመምራት የመጀመሪያ አፍሪካዊት አሜሪካዊት ሴት ይሆናሉ ማለት ነው። በመጨረሻም ፈረንሳይ የተደቀነባት የሽብርተኝነት ስጋት ከምንጊዜውም የከፋ ደረጃ ላይ መሆኑን የተናገሩት የሀገሪቱ ጠቅላይ ሚኒስትር ማኑኤል ቫል ፖሊሶች እንደ አውሮፓውያን አቆጣጠር ከ2013 ዓ ም ወዲህ ሊደርሱ ይችሉ የነበሩ አምስት ጥቃቶችን አክሽፈዋል ሲሉ አስታወቁ። በአብያተ ክርስቲያናት ላይ ጥቃት ሊያደርስ በማቀድ ተጠርጥሮ ትናንት የተያዘውን ጽንፈኛ እስላማዊ ጭምር መሆኑንም ጠቅላይ ሚኒስትሩ አመልክተዋል። በአሁኑ ጊዜ በመቶዎች የተቆጠሩ የፈረንሳይ ተወላጆች ሶሪያ ውስጥ እንዳሉና ወደ ጽንፈኝነት ያመራሉ የሚል ስጋት መኖሩን ጠቅላይ ሚኒስትሩ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 15 2007 ዓ.ም ምሽት ፕሮግራም ነው።
እኛ ውስጥ ነን፣ አሁን መጠውብናል፣ ተይዘናል። ስለዚህ ስልካችን እንዳታስቀማን ማለሽ፣ እኔ ሚስኮል አረግላለሁ ሲወጡ። አዎ ይዘውናል፣ በቃ ሂደናል፣ ወደ እንትን እየወሰዱ ነው።
ሊቢያ ውስጥ ካሉ ኢትዮጵያውያን የዛሬ ድምፅ ነው የሰማችሁት። ዘርዘር አድርገን ይዘናቸው እንመለሳለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ትናንትና በአዲስ አበባ በመስቀል አደባባይ መንግስት ጠርቶት በነበረው ትዕይንተ ህዝብ ላይ ሁከትና ብጥብጥ የቀሰቀሱት ግንቦት ሰባትና ሰማያዊ ፓርቲ ናቸው ሲሉ የመንግስት ባለስልጣናት ከሰሱ። የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን እና በትናንትናው ምሽት በመንግስት መገናኛ ብዙሃን፣ ዛሬ ደግሞ የአዲስ አበባ የፌዴራል ፖሊስ ኮማንድ ፖስት መግለጫ ግንቦት ሰባትና ሰማያዊ ፓርቲ ከብጥብጡ በስተጀርባ ናቸው ብሏል። ያልተፈቀደ ሰልፍ ለማድረግ በመዘጋጀትም መንግስት ሰማያዊ ፓርቲን ከሷል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ፓርቲያቸው ግጭቱን እንዳልቀሰቀሰ፣ ከግንቦት ሰባት ጋርም ምንም ግንኙነት እንደሌለው ተናግረዋል። ይልቁንም ለመጪው የግንቦት ምርጫ ውድድር የተመዘገቡትን ጭምር መንግስት የፓርቲውን አባላት እንዳሰረባቸው ተናግረዋል። የዘገባውን ዝርዝር ከመለስካቸው አመሃ ሪፖርት እንስማ።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ከምሽቱ 2 ሰዓት ላይ ባሰራጨው የቴሌቪዥን ዜና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግስት የአሸባሪውን የአይኤስአይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ህዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል።
ሰዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን፣ አጨዋወታቸውን፣ የእጅ እንቅስቃሴያቸውን በሙሉ ካያችሁት ጊዜ ተወስዶ ተጠንቶ ልምምድ ተደርጎበት፣ ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው። ይሄ ከዚህ ጀርባ ሰማያዊ ፓርቲ እንዳለበት በተግባር ተረጋግጧል። ሰማያዊ ፓርቲና ጥቂት የሱን ሀሳብ የሚጋሩ አካላት ከአክራሪነት ጀምሮ አጀንዳውን ሲጋሩት የነበሩ አካላት አብረው ሲንቀሳቀሱ የነበረበት ነው።
አክለውም ከዚህ ህገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ አረጋግጠዋል። በተፈጠረው ግጭት 7 የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚሁ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ህገ ወጥና እውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ህጋዊ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን ዛሬ ጠዋት በ2 ሰዓት የዜና እወጃው የፌዴራል ፖሊስን ኮማንድ ፖስት በመጥቀስ ትናንት መንግሥት ያዘጋጀውን ትዕይንተ ህዝብ ያወቁትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። በዜናው እንደተገለጸው በሁከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሷል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረ ገጾቻቸውና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ህገወጥ የሰላማዊ ሰልፍና የሥራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ግን ይህን ያስተባብላሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም ይላሉ።
በዛ ወቅት ተቃውሞውን እንዲያሰማ ያስገደደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር፣ ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁላ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር የሚገርመው። ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብና በዛው ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ የኃይል እርምጃ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ነው ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ፣ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው።
አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው ዕለት ፓርቲው ምንም አይነት ሰልፍ አልጠራም፣ አላቀደም።
ሰልፍ ብናቅድ ኖሮ ይህን ጊዜ አገር ያውቀው ነበረ፣ ብዙ ነገርም ይደረግ ነበረ። እኔ ይህንን ጥያቄ እንደሆንም ለማዘጋጃ ቤቱን ቢጠይቁልኝ ደስ ይለኛል። መቼ ያስገባ ነውን ደብዳቤ ነውና፣ ደብዳቤ ሳናስገባ የወጣንበት ሰልፍ የለም እስከ ዛሬ። ዛሬ ምን የተለየ ነገር ተፈጥሮ ከህግ ውጭ የሆነ ስራ እንሰራለን? ስለዚህ እነዚህ ሁላ ነገሮች የሚያመላክቱት መንግስት በዚህ ውስጥ አንዳች አይነት ነገር ፓርቲው ላይ የህዝቡ ስሜት ላይ ውሃ ለመቸለስ ወይም ደግሞ የፓርቲውንም እንቅስቃሴ እንቅፋት ለመሆን የፈጠረው ነገር ነው እንጂ ሰማያዊ ጠራው ሰልፍም የለም፣ የጠራው አድማም የለም። ሰማያዊ የሚወስዳቸው አቋሞች በኦፊሻል ፔጁ በፌስቡክ የሚገለጹት ወይም ደግሞ በተወከሉ ሰዎች ከሚገለጹ ውጪ ማንም ሰው ፌስቡክ ላይ የሚጽፈው ነገር የሰማያዊ አቋም ሆኖ ሊወሰድ አይገባም፣ ተገቢም አይደለም።
በአቶ ዮናታን ግልጻና በትናንትናው ዕለት ይፋ የተደረገው የፓርቲው መግለጫ መሰረት 8 አባሎቻቸው ትናንት ከተፈጠረው ሁከት ጋር በተያያዘ መታሰራቸውና ከነዚህ መካከል 3ቱ በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አቋያ ህገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት 7 ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው ይናገራሉ። መንግስት በትናንትና ዕለት በተፈጠረው ሁከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያያዘ ዜና በሊቢያ አሸባሪው ISIL ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳ እና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። በሜዲተራኒያን ባህር በኩል ወደ አውሮፓ ሲያቋርጡ በመንገድ ላይ ህይወታቸውን የሚያጡ ስደተኞችና ፍልሰተኞች ጉዳይን አስመልክቶ የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ማምሻውን በማካሄድ ላይ ናቸው። መሪዎቹ በአሁኑ ሰዓት ለመገናኛ ብዙሃን ዝግ የሆነ ውይይት ነው እያደረጉ ያሉት። ሄኖክ ሰማግዜርና ሳሌም ሶሎሞን የአውሮፓ ህብረት መሪዎች ወደ ጉባኤው ከመግባታቸው በፊት ያሰሙትን ንግግር ተከታትለው ቀጣዩን ዘገባ አሰናድተዋል።
የአውሮፓ ህብረት መሪዎች በሜዲትራኒያን ባህር ላይ የሚደርሱ የጀልባ አደጋዎችና በአጠቃላይ የፍልሰቱ መስፋፋት በእጅጉ አሳስቧቸዋል። በብራሰልስ አስቸኳይ ጉባኤ ለማካሄድ ሲሰባሰቡ የጀርመኗ ቻንስለር አንጌላ ሜርከል፣ የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን፣ የፈረንሳዩ ፍራንሷ ኦላንድ፣ የጣሊያንን ጨምሮ የአውሮፓ ህብረት መሪዎች ከ28 አገሮች ተገኝተዋል። ጉባኤው ለመገናኛ ብዙሃን ዝግ ቢሆንም መሪዎች ወደ ጉባኤው ከመግባታቸው በፊት ጋዜጣዊ መግለጫ ሰጥተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ዶናልድ ተስክ
Saving the lives of innocent people is of course the number one priority.
የንጹሃን ሰዎችን ህይወት ማትረፍ ቀዳሚ ትኩረታችን ይሆናል። የሰዎችን ህይወት ማትረፍ ማለት ግን በባህር ላይ በችግር ላይ ያሉ ሰዎችን ህይወት ማዳን ብቻ አይደለም። ህገወጥ አዘዋዋሪዎችን ማስቆምና በህገወጥ መንገድ ወደ አውሮፓ የሚደረጉ ጉዞዎችንም ማስቆም ይጨምራል።
የአውሮፓ ህብረት መሪዎች ከመሰብሰባቸው አንድ ቀን አስቀድሞ ባለ 10 ነጥብ የውይይት መስፈርቶች አውጥተዋል። ከነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅምን ማጠናከር የሚል ነው። በዚህም መሰረት ትሪተንና ፖሲዶን ለሚባሉት የባህር ፍለጋና ማዳን መርሃ ግብሮች ለሚቀጥሉት 2 ዓመታት በጀታቸው በእጥፍ እንዲያድግ ተጠይቋል። ሌላኛው ጉዳይ የህገወጥ የሰዎች አዘዋዋሪዎችን ንብረት በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል ነው። ይህንም በዛሬው ዕለት ያብራሩት የአውሮፓ ምክር ቤት ፕሬዚዳንት ዶናልድ ተስክ ችግሩ የሚቆመው ለፍልሰት የተጋለጡ ሰዎች ወደ ጀልባ እንዳይሳፈሩ ማድረግ ሲቻል እንደሆነ አስረድተዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በጉባኤው በር ላይ ባደረጉት ንግግር የዛሬው ስብሰባ አትኩሮት ህይወት ማዳን ላይ ሊሆን ይገባዋል ካሉ በኋላ ቀጥተኛ ንግግር ነበር ያደረጉት።
Now, of course, saving lives means rescuing these poor people, but it also means smashing the gangs and staying...
ህይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዘዋዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው።
ጠቅላይ ሚኒስትር ካምረን ሀገራቸው በዚህ ረገድ የምታደርጋቸውን አስተዋጽኦዎች በዝርዝር አስረድተዋል።
What I'll be offering today is the Royal Navy flagship HMS Bulwark, also with 3 helicopters and
ዛሬ የማቀርበው የንጉሳዊ ባህር ኃይል እናት መርከብ HMS Bulwark 3 ሄሊኮፕተሮችና ድንበር አሳሽ መርከቦችን ነው።
HMS Bulwark እናት መርከብ 2 ሄሊኮፕተሮችን፣ 67 መኪናዎችን፣ 3 አውቶማቲክ መሳሪያዎችን፣ ከ400 በላይ ወታደሮችን የመጫን አቅም አላት። የአውሮፓ ህብረት ምክር ቤት ሊገፋበት የሚያስበው ሌላኛው አማራጭ ከድንበሩ ውጪ የስደተኞች መጠለያ ጣቢያ ማቋቋም ነው። ከዚያም በተጨማሪ የሱዳን፣ ማሊ፣ ቱኒዚያ፣ ኒጀር መንግስታት የድንበር ጥበቃቸውን እንዲያጠናክሩና ፍልሰተኞቹ ወደ ሜዲትራኒያን ከመድረሳቸው በፊት ገደብ እንዲያበጁ አቅማቸውን ያጠናክራል። በተለይ ገንዘብና ስልጠና የመስጠት ፍላጎት አለ።
የመጽሔት ክፍለ ጊዜ ዘገባ ይቀጥላል። ኢንዶኔዥያ ውስጥ ሲካሄድ የቆየው የእስያ አፍሪካ ጉባኤ ዛሬ ሲጠናቀቅ ያሳለፈው ውሳኔ ለፍልስጤም ግዛቶች ነጻነትና የታዳጊ ሀገሮችን የመጣኔ ሀብትና የፖለቲካ ስልጣን በማጠናከር ላይ ላለመ አዲስ አሰራር ጥሪ በማቅረብ ነበር። በዚሁ ጉዳይ ላይ ከተጨባጭ ስምምነት የመደረሱ እድል ግን አናሳ ይመስላል። የአሜሪካ ድምፁ ብራያን ፓደን ከጃካርታ በላከው በዚህ ዘገባ ላይ የአሜሪካ ድምፅ ፕሮግራም አቀናባሪ ኤድ ኤርማ አስተዋጽኦ ታክሎበታል። ሶሎሞን ክፍሌ ያቀርበዋል።
የኢንዶኔዥያው ፕሬዚደንት ጆኮ ዊዶዶ በጉባኤው ማብቂያ ላይ ሲናገሩ ስምምነት ተደርሶበታል ያሉት ውሳኔ በደቡብ ለሚገኘው ታዳጊ ዓለም በዓለም አቀፍ መድረክ ላይ የበለጠ ሥልጣንና ተደማጭነትን ያስገኝለታል ብለዋል። ስለዚህ አሉ የኢንዶኔዥያው ፕሬዚደንት በመቀጠል፣ ስለዚህ የእኛ ድምፅና የደረስንበት ውሳኔ በማንም ቸል ሊባል አይችልም። በዚህ ጉባኤም የደቡቡ ክፍለ ዓለም ዋና ትግል የሆነውን የባንዱንግ መንፈስ ለማጠናከር ተስማምተናል። ያም ብልጽግና፣ ኅብረትና መረጋጋትን ማምጣት ነው ሲሉ አስረድተዋል። የጃካርታውን ጉባኤ ያዘጋጁት ወገኖች ዓላማ በ1955ቱ የባንዱንግ ጉባኤ መሠረት አዲስ የታዳጊ ሀገሮች ኅብረት መፍጠር ነው። በዚህ ስብሰባም ቅኝ አገዛዝንና የቀዝቃዛውን ጦርነት ኃያላኖች በነበሩበት ሁኔታ መቀጠል ለመቃወም የ30 ታዳጊ ሀገሮች መሪዎች ተገኝተዋል። ጃካርታ ላይ 21 ርዕሳነ ብሔሮች እንዲሁም ከእስያ ከአፍሪካና ከመካከለኛው ምስራቅ ከመቶ በላይ የሚሆኑ ሀገሮች ተወካዮች ተገኝተዋል። ልዑካኑ በስብሰባው ላይ የኢኮኖሚ እኩልነት አለመኖሩና በዓለማችን እየተስፋፋ የመጣው የሽብር ተግባር ዋና ችግሮቻቸው መሆናቸውን ተናግረዋል። በውሳኔያቸው ላይም ታዳጊ ሀገሮች በመካከላቸው የቀጥታ ንግድ ልውውጥ እንዲጠናከርና በመዋለ ንዋይ ምደባ በመሳተፍ ያለውን የምጣኔ ሀብት ሚዛን መዛባት እንዲያስተካክሉ ጥሪ አቅርበዋል። ቤጂንግ ከውጭ ወደ ሀገሯ በሚገቡ ቁሳቁሶች ላይ ቀረጥ ለመቀነስና የልማት እርዳታዋን ለማሳደግ መስማማቷ ቻይና የምታደርገውን ጥረት አጉልቶ አሳይቷል ተብሏል። ቻይና ይህን እርዳታዋን በአካባቢው እንደ ዓለም ባንክ በሚቆጠረው የእስያ መዋለ ንዋይ ምደባ ተቋም በኩል ታደርጋለች ተብሏል። በታዳጊው ዓለም የልማት ፕሮጀክቶችን ለማገዝ ያስችላሉ የተባሉ ተጨባጭ የገንዘብ እርዳታ ቃል ኪዳኖች ግን ብዙ አልተሰሙም። በጉባኤው ላይ ከእስያ ሀገሮች የንግድ ልውውጡን ለማጠናከርና የቴክኒክ እርዳታ ለማግኘት እንደቻሉ ደግሞ በርካታ የአፍሪካ ሀገሮች ተወካዮች ተናግረዋል። ኢንዶኔዥያም በዚህ ረገድ እንደምታገዝ ፕሬዝደንቷ ተናግረዋል። አስራ አምስት በሚሆኑ የጋራ ስምምነት ስብሰባዎች ላይ መካፈላቸውን፣ በሁሉም ደግሞ ተጨባጭና ሐቀኛ ስምምነቶችን የተመለከቱ ውይይቶች መካሄዳቸውን አስረድተዋል። ለምሳሌ ከቻይና ጋር የንግድ ልውውጡን በ150 ቢሊዮን ዶላር ከፍ ለማድረግ፣ ከጃካርታ ባንዱንግ የባቡር ሐዲድ ለመዘርጋት ከስምምነት መድረሳቸውን የኢንዶኔዥያው ፕሬዚደንት ጆኮ ዊዶዶ ተናግረዋል። የጉባኤው መደምደሚያ የመጨረሻ ውሳኔ ላይ ሽብርተኝነትና ሕገወጥ የሰዎች ትልልፍ ተወግዟል፣ ለግጭቶች ሰላማዊ መፍትሔ እንዲፈለግም መልእክት ተላልፏል።
የተከበራችሁ አድማጮች፣ ትናንት በመስቀል አደባባይ ላይ በተጠራው ጸረ አይሲል ሰልፍ ላይ ተፈጥሮ ለነበረው ሁከት ግንቦት ሰባትንና ሰማያዊ ፓርቲን የተለያዩ የመንግስት አካላት የአቶ ሬድዋን ሁሴንን የመንግስቱን የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ጨምሮ ሲከሱና ሲወነጅሉ ሰምተናል። ይህንኑ ጉዳይ በተመለከተ ሰማያዊ ፓርቲ የራሱን ምላሽ ሰጥቷል። ማምሻውን ደግሞ ወደ ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ደውለን አነጋግረናቸው ነበር።
የኢትዮጵያ መንግሥት ምንድን ነው እያለ ያለው ወይም የተለያዩ የመንግሥቱ ተቋማት እያሉ ያሉት እንደዚህ አይነቶቹን ትናንት በሰልፉ ላይ የተፈጠሩ ችግሮችን ከሀገር ውስጥ ሰማያዊ ፓርቲ ከውጭ ደግሞ ግንቦት ሰባትን የመሳሰሉ ድርጅቶች ናቸው እያቀናበሩና እየመሩ ያሉት ሁከት የሚፈጥሩት የሚል መግለጫ ነው እያወጡ ያሉት የመንግሥት አካላት። እርስዎ እንደ ግንቦት ሰባት መሪነትዎ ምንድን ነው ለዚህ ያሉት ምላሽ? ዶክተር ብርሃኑ ነጋ፣
ህዝቡ ህዝቡ በምሬት የሚለውን ነገር ራሱ የጠራቸው ራሱ ደጋፊዎቼ ብሎ የጠራቸውን ሰዎች አገር ውስጥ ባለው ሁኔታ በኑሮ ውድነት በበደል በስቃይ በመገረፍ በመረገጥ የሚደርስባቸውን ችግር አጋጣሚ ባገኙ ቁጥር በሚያሳዩበት ጊዜ ሁሉ ጊዜ የተለመደ አገዛዞች እንትን ነው የውጭ ኃይል ሌላ አካል እንደዚህ ብሎት ሌላ አካል እንደዚህ ገፍቶት ምንም የሚገርም ነገር አይደለም። እኔ እነሱ ያሉትን በቀጥታ አልሰማሁትም። እንደ ማንኛውም ኢትዮጵያዊ ምንም የገረመኝ ነገር የለም። እነሱ እኛማ እንደዚህ አጥፍተን ነው፣ እኛማ ህዝቡ እንደዚህ በደለ ነው፣ እኛማ ኑሮ ማሻሻል ስላቃተን ነው ቢሉ አንዳንድ ማስተካከያ ይወስዱ ነበሩ። እነዚህ ሰዎች ምንም ነገር ማስተካከል የማይችሉት ከአንድ ችግር ወደ ሌላ እየገቡ የሚሄዱት አገሪቱንም ከአንድ ችግር ወደ ሌላ እየከተቱ የሚሄዱት ለመረዳትም የሚያስችል ካፓሲቲ ያላቸው አይመስለኝም። ከስልጣን በሚገኝ ሙስናና ገንዘብ አይናቸው ላይ ያለውን ፊታቸው ላይ ያለውን ነገር ማየት የማይችሉ ሰዎች ናቸው።
በእርሶ በኩል ምንድን ነው ጠቅለል ያለ ምላሽ ለዚህ? የእናንተ ፓርቲ የእናንተ ድርጅት እጅ በእንደዚህ አይነት የሁከት እንቅስቃሴዎች ውስጥ ኢትዮጵያ ውስጥ አለ ወይስ የለም?
እኛ የኢትዮጵያ ህዝብ ለነጻነቱ፣ ለእኩልነት፣ ለተሻሻለ ኑሮ፣ ለመብት የሚያደርገውን ትግል ምንም አይነት ትግል እንደግፋል። ምንም አይነት ትግል ህብረተሰቡ በራሱ ተነሳሽነት እየወሰደ ያለውን ትግል ከልባችን ነው የምንደግፈው። እንደውም መግፋት አለበት ብለን ነው ምና ትናንትና ወያኔ በጠራው ሰልፍ ላይ የተካሄደውን ነገር በቪዲዮ ካየህ፣ ወታደሮችና ፖሊሶች ህዝቡን እንዴት እንደሚቀጠቅጡት ካየህ፣ ይህንን በደል ለመቃወም የወጣው ህዝብ አይተሃል። አይሲስ የፈጸመውን በንጹሐን ሰዎች ላይ የፈጸመውን በደል ተቃውሞ የወጣ ህዝብ ነው። ይህንን በደል በመቃወም የወጣውን ህዝብ ልክ እንደ አይሲስ ምንም መሳሪያ ያዘ ባዶ እጁን የሆነ ጤነኛ ህብረተሰብ እንደዛ ሲቀጠቅጡት ስታይ አይሲስ ምንድን ነው ብለህ ቁጭ ብለህ ስጠይቅ አይሲስ ከዝመና ጋር የተጣላ ማርካት ማለት ነው። ዘመናዊነት ማለት ሌላ ነገር አይደለም። ዘመናዊነት ማለት ክራባት መልበስ አይደለም። ዘመናዊነት ማለት ከፈረንጅ ሀገር የሚገኝ ሱፍ መልበስ አይደለም። ዘመናዊነት ማለት የሰው ልጅ መብት ማወቅ ማለት ነው። የሰው ልጅ ክብር ማወቅ ማለት ነው። የሰው ልጅ የፍትህ ጥማት ማወቅ ማለት ነው። አይሲስ ይህንን ነው ሊረዳ የማይችል። አይሲስ ዓለምን ወደዛ ጨለማ ዘመን መክተት የሚፈልገው የሰው ልጅ እየተሻሻለ እየዘመነ በሄደ ቁጥር መብትን፣ እኩልነትን፣ የሴት እኩልነት ይሁን ሁሉም አይነት እኩልነትን የሚፈልገው ፍላጎት ለማስቆም የሚያደርግ የእብዶች እንቅስቃሴ ነው። ወያኔን ትናንትና እዛ ቪዲዮ ላይ እኮ ስታየው በምንድን ነው አይሲስ የምንለው? ቆንጫ ስላልያዘና በጥይት ስላልገደለ ነው እንጂ ኢኖሰንት የሆነም በጣም ሰላማዊ ሰዎችን ወጥተው መብት ይከበርልን ያሉ ሰዎችን እኮ ነው እንደ እባብ ሲቀጠቅጣቸው የቆየው።
ዶክተር ብርሃኑ ለመሆኑ እናንተ እንደ ፓርቲ እንደ ግንቦት ሰባት ወይም ደግሞ አሁን እንደ ተፈጠረው ግንባር ኢትዮጵያ ውስጥ ካሉ ፓርቲዎች ጋር ተቃዋሚ ፓርቲዎች ጋር ያሏችሁ ግንኙነቶች፣ በጋራ የምትሰሩባቸው መድረኮች ወይም አሰራሮች አሉ እንዴ?
የሉንም። ምንም በመንፈስ ነው። አየህ፣ ነጻነት የሚፈልግ የሀገር ውስጥ ሆነ ውጭ ሀገር ሆነ መሳሪያ ያዘ መሳሪያ ያልያዘ ሁሉም ነጻነትና ፍትህ እኩልነትን የሚፈልግ ሁሉ የሚያደርጋቸው እንቅስቃሴዎች ተመሳሳይ ስለሆኑ አንድ ይመስለዋል። እንደ ድርጅት ነው ይመስሉ ኖ ለነጻነት የሚደረግ ለእኩልነት የሚደረግ ለዴሞክራሲያዊ ስርዓት የሚደረግ ትግል በምንም መልኩ ይታገል በምን መልክ እንታገል በሚለው ባለው ልዩነት እንዳለ ሆኖ በአመለካከት ደረጃ ኢትዮጵያ የት ድረስ የእኩሎች ሀገር የነጻነት ሀገር ትሆን የሚለው ላይ ኤንፋሳይዝ ስለሚያደርጉ ነው እንጂ የሚያገናኛቸው ምንም በድርጅት ደረጃ የሚያገናኘን ምንም ነገር የለም። እኛ በሰላማዊ መንገድ ምርጫ ላይ ተወዳድረን እናሸንፋለን ብለው የሚታገሉ ናቸው። እኛ ደግሞ ወያኔ በምንም አይነት በምርጫ በሰላማዊ መንገድ አይለቅም፣ ስለዚህ በሌላ መንገድ መሞከር አለብን ብለን የምንሞክር ሰዎች ነው። ምንም የሚያገናኘን ነገር።
ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር፣ ለማብራሪያውና ለጊዜው በጣም አመሰግናለሁኝ።
በጣም አመሰግናለሁ ሰለሞን።
ክቡራትና ክቡራን አድማጮች፣ ትናንት አዲስ አበባ መስቀል አደባባይ ላይ መንግሥት የጠራውን ሕዝባዊ ስብሰባ በመጠኑ መለስ ብለን መለስካቸውና እስክንድር ልከውልን ከነበሩ ዘገባዎች ቃኘት ቃኘት ለማድረግ እንሞክራለን። በአጭሩ በዚህ በትናንት በተጠራው ሕዝባዊ ስብሰባ ላይ በአይሲል ላይ ቁጣውን ሊያሰማ የወጣው ሰው ቁጥር እጅግ ብዙ እንደሆነ ተነግሯል። በሕዝባዊው የቁጣ ሰልፍ ላይ ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስላማዊ መንግሥት ነኝ የሚለው ቡድን በኢትዮጵያውያን ላይ የፈጸመውን ግድያ በጥብቅ አውግዘዋል።
ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ያሉንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንድንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም በያዝነው ሳምንት መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል።
ጠቅላይ ሚኒስትሩ በሀገር ውስጥም የአክራሪነት አዝማሚያ መኖሩን ተናግረዋል። በዚሁ ወቅት
በአንድ በኩል ዓለም አቀፍ አሸባሪነትን፣ በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አክራሪነት ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወግዘው የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሲስ በመከናወን ወዳለው የለየለት የሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጥን ጽናት በአንድ ልብ ልንመክተው ይገባል።
ኢትዮጵያ የተቻላትን ሁሉ እንደምታደርግ አይሲልንና ሽብርተኝነትን ለመዋጋት በዚህ በአሁኑ የኢትዮጵያውያን ጥቃትም የምትችለው እንደምታደርግ ጠቅላይ ሚኒስትሩ ተናግረዋል። በዚሁ ሰልፍ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ፣ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በየተራ ባደረጉት ንግግር ይህንን የአይሲልን አድራጎት በጥብቅ አውግዘዋል። በሰልፉ ላይ የተገኙት መለስካቸው አመሃና እስክንድር ፍሬው ሁኔታዎችን እየተዘዋወሩ ተመልክተዋል። የተለያዩ ድምፆችን አግኝተዋል። ሐዘንተኛ፣ ለቀስተኛ ቤተሰብ፣ እንዲያው ወገን ዘመድ ሲከታተሉ ነበር።
ልጆች በምን መንገድ ናቸው? ልጆች አጥበብ የጠበቃቸው ወይ? ልጆች የሀገርህ ወገን አይደል እንዴ የታረደው? ስለዚህ አወቀው አላወቀው ኤቭሪቲንግ በቃ እዚህ ጋር ወገንህ ነው የታረደው።
እንዴት ነው መጀመሪያ እንደሰማሽ ምን ስሜት አሳደረብሽ? እንዴት ሆነሽ ነው የሰማሽው?
አልተኛሁም እንቅልፍ። አክስቴም እናቴም ወንድሞቼም አልተኙም እንቅልፍ። እየለቅስን ነው የነጋው። ስጋህ ነው አብሮ አደግህ ነው። ባትወለድ ምንም ባት በቃ ኢትዮጵያዊ ማለት ምንድን ነው? አንተም ብትሆኑ እንደሚሄደ እዛ ጋር ብትታረም ዝም አልልክም። ወገን ስለሆንክ ብቻ ጨዋለሁኝ አብዳለሁኝ ሁላ
እንዲህ ያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደ ዞሮ እየታረደ
ከሰልፈኞቹ መካከል ከሀዘንተኞች የአንዱ ተገዳይ ወንድም ለእስክንድር የሚከተለውን ብለውታል።
መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም እነኚህ ልጆች። ለስደትም የበቁት ለዚህ ነው። አገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት። ከሀገር ውስጥ ነው መስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ ኃላፊነት እንወስዳለን።
ምንድን ነው በትክክል መደረግ ያለበት? መተሰር በሀገር ውስጥ ነው መደረግ ያለበት። ለዛ ነው የተሰደዱት።
የሀገር ውስጡ ስራ እንዳለ ሆኖ የአሁኑን ግን በቀል መበቀል አለብን ብዬ ነው መወስኑ። የተደረገው ሁሉንም ነገር አዎ፣ እኛ ስለ ምርጫ ምናምን አይደለም የምንፈልገውም። በዚህን ሰዓት ደማችን ይመለስ ነው፣ ደማችን ይመለስ።
ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት።
ታናሽ ወንድሜ ነው እና ኢትዮጵያዊነታችን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነት ያኮራኛል። እኔ ወንድሞቼ
ሰውን ሁኔታ ሳይሆን ማለት ነው
የኢትዮጵያን ሕዝብ በማይበት ጊዜ አልሞቱብኝም። አሁን ወንድሞቼ ሞቱ ብዬ አላምንም። ሕዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ አልፈዋል፣ ሞተዋል። እዛ ያሉት ግን በየበረሃ ወድቀው ያሉትን መንግስትና ሕዝብ ተረባርበው እንዲያመጡልን። እነዚህ አሸባሪዎችን ግን የኢትዮጵያ ህዝብም ይዋጋቸዋል፣ የዓለምም ህዝብ እንዲዋጋቸው ጥሪ እናቀርባለን።
በሰልፉ ላይ ለመንግስቱ ጥያቄዎችን ያቀረቡ ከደማችን ይመለስ እስከ ሀገሪቱ ህይወት የሚናገሩ የነበሩትን ያህል እንደዚሁም በመንግስትም ላይ በዝማሬና በተለያዩ መፈክሮች የተለያዩ የተቃውሞ ድምፆችን ያሰሙ እንደነበረ ዘጋቢዎቻችን መለስካቸውና እስክንድር ፍሬው ታዝበዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው።
ከዛሬ ነገ ተያዝን ተጋዝን ተገደልን በሚል ፍርሃት ውስጥ የሚገኙ ኢትዮጵያውያን ዛሬስ እንዴት ይሆን የዋሉት? አዲሱ አበበ ወደ ሁለቱም አካባቢዎች ደውሎ ነበርና ሊቢያ ውስጥ ማለት ነው። አንደኛው አካባቢ ያገኘው ኢትዮጵያዊ በከፍተኛ ድንጋጤ ውስጥ ነበረ።
እንዴት ነው?
ሰላም ነኝ፣ ሰላም ነኝ። ይኸውልህ ሰማኝ?
ወይ እሰማለሁ፣ አውራኝ።
ይኸውልህ እኛ ውስጥ ነን፣ አሁን መጠውብናል፣ ተይዘናል። ስለዚህ ስልካችንን እንዳታስቀማን ማለሽ። እኔ ሚስ ኮል አደርግልሃለሁ ሲወጡ።
ኧረ እሺ። ምን ከበዋችሁ ነው?
አዎ ይዘውናል። በቃ ሂደናል፣ ወደ እንትን እየወሰዱን ነው። እደውልልሃለሁ።
የት ነው የሚወስዷቸው? ትንሽ ንገረኝ።
ወደ እስር ቤት። እስር ቤት መሰለኝ።
እንዴት አገኟችሁ?
ቤት ውስጥ መኖሪያ ቤት። መኖሪያ ቤት።
ማን ጠቆሙባችሁ እንዴ?
ኑ ይታወቃል፣ የሀበሻ ቤት እኮ ይታወቃል። ያው ስንወጣ የሚወጣ ሰውም ያው ሰፈሩም ይታወቃል።
ሁላችሁን ነው የሚወስዷቸው እንዴ?
ሁላችንም ነው የቀረ ሴት።
ሴቶቹን በሙሉ?
ሁሉም።
ትላንት ያወራኋት ነፍሰ ጥሯስ እንዴት ነች?
ሁሉም አብረን ነው ያለን። አብረው ነው በሌላ ሴቶቹ ያሉት በሌላ እንትን ነው፣ እኛ በሌላ ነው።
አይ አሁን ይሄን ያላችሁበትን እኮ እንድናስተላልፍና እንድናሰማ ነው አለ ሰው።
ምንም አሁን ወዴት እንደሚወስዱ የምናውቀው ነገር የለም።
በኋላ ቆይተን እንደውልላችሁ እንዴ?
በቃ ከተቻለኝ አነሳላለሁ። ሰው ካለ አላነሳለም ቅር እንዳይል
አይለኝም። ግን ምን መሰለህ፣ እኛ ባስተላለፍን ቁጥር መቼም ከተባበሩት መንግስታት ከሌላም ሆነ ሰው ሊደርስላችሁ ይችላል። የእኛ ድምጻችሁን ማሰማታችን አትጥሉት።
እሺ እሺ፣ ችግር የለም። በቃ ቆይ ቆይ፣ አሁን እኔ ሚስ ኮል አደርግልሃለሁ። ስንትስ የሆነ የምንደርስበትን ቦታ
ሌላ ስልክ ነው ይሄ ስልክ አይደለም፣ እደውልልሃለሁ።
እሺ ሚስ ኮል አድርግልኝና አሳውቀኝ። ያኛው ሚስ ኮል የሚያደርገው ሚስ ኮል አድርግልኝ።
አይዟችሁ አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። አይዞ።
አሜን አሜን አሜን።
እዚያው ትሪፖሊ ያሉት ጋር እንቆይና ቀጥለንም በሌሎች አካባቢዎች ወዳሉት እናመራለን።
እንዴት ናችሁ? ዛሬስ
ምን እንዴት ነን? ያው እንግዲህ በጣም እኔ እግዚአብሔር ያው ከዚህ ሀገር ያው አስቦን ያውጣን እንጂ በጣም አስቸጋሪና አስከፊ ድል ላይ ነው ያለን።
ወደ ኢትዮጵያ ለመመለስ ሁኔታዎች አላመቹም? መንግስት ሊመለሱ ይችላሉ ማለቱን ሰምተናል።
ቤንጋዚ ከየት ማለት ነው እየደውዬ እጠይቃችኋለሁ። ማንም ሰው እስካሁን ድረስ ሰላም ያለን ሰው የለም።
መመዝገብ ምናምን አለባችሁ የሚል ነገርም ሰማለሁ። እና ካልተመዘገባችሁ ምናልባት መንግስት አይወስዳችሁ እንደሆነ
በማስ ሜዲያ እንደ አንድ መንግስት ማለት ነው እንዲህ አይነት ቦታ ሂዳችሁ ተመዝገቡ ብለው ወይ በሬዲዮ በኢትዮጵያ ሬዲዮ አላስተላለፉም፣ ወይ በእናንተ ሬዲዮ ደግሞ አላስተላለፉም። ሰው እኮ እዚህ ያለው ማለት ነው ይህ አይቶ ነው ሂዶ የሚመዘገበው።
ግን ለማንኛውም ትሄዳላችሁ ሆይ ተመዝግባችኋል ሆይ አልተመዘገባችሁም የሚል ጥያቄ ምንም አልመጣላቸውም።
ማንም ሰው ሰው እኮ እያንዳንዱ ሰው ማለት ነው ቤት ውስጥ ተሽጎ ተደብቆ እኮ ነው ያለ። ስለዚህ ሰው አንድ ወይ በኢትዮጵያ ሬዲዮ ጣቢያ ቢተላለፍ ወይ በቪኦኤ ቢተላለፍ ማለት ነው ሰው ያን ቦታ እንደምንም ቢያዝም ቢሞትም ማለት ነው ሂዶ እጁን ይሰጠዋል እዛ ወይ ደግሞ ይመዘገባል። አንድ የኢትዮጵያ መንግስት የሆነ ቦታ አላዘጋጀም፣ የውጭ ዜጋ ደግሞ ማለት ነው የሆነ ቦታ ያዘጋጁለት ለሰው የለም። ግን ወደ ሀገራችሁ የሚፈልጉት አሉት፣ እንዲያውም ሲናገሩ ማለት ነው በሬዲዮ የሚፈልግ ሰው ወደ ሀገር ቤት መግባት ካለ እንወስዳለን ብሎ ነው አምባሳደሩ ከካይሮ ሲናገር እኔ ያዳመጡት። ስለዚህ ህዝቡ እዚህ ያለ ህዝብ ራሱ ማለት ነው በጣም ለኢትዮጵያ መንግስት ተቆጥቶ ነው ያለ። ለምን ይህን ያህል የኢትዮጵያ ህዝብ እምባውን ያፈሰሰ ለዜግነቱ እንደዚህ እያለ መንግስት ማለት ነው እዚህ ያለው ለዜጋው ማለት ነው ችላ ማለቱ እኔ ምን አይነት መንግስት አገር ተቆጣጥሮ እንዳለ እኔ አላውቀውም።
አምባሳደሩ የሚፈልግ ካለ ሊመለስ ይችላል ማለታቸውን ከሰማችሁ ምን አረጋችሁ እናንተ?
አምባሳደሩ መፈለግ አለ እንጂ ያው የሚፈልግ ሰው ወደ አገር ቤት ለመግባት ማለት ነው የት ሄዶ ነው የምመዘገበው? ቦታው የት ነው? እሱ ነው እንዲህ እንዲህ አይነት ቦታ ብሎ ቦታውን ብጠቅስ ሰው ይዞ ሂዶ እዛ እዚህ ሀገር ያለ ማለት ነው ሰው ታፍኖ ነው ያለ እንጂ ወይ እንደ ሱዳን ወይ እንደ ያለ ዲሞክራሲ ያለ ሰላም ያለበት ሀገር ሰው ተንቀሳቅሶ አንድ ኢንፎርሜሽን ለማግኘት አይችልም። ሰው የሚገናኘው በስልክ ቁጥር ነው።
ያላችሁበት አልመጡም ወይንም አልጠየቁም ወይም ሌላ ሰው አላኩላችሁም ነው የምትለኝ?
ማንም ሰው የለም እስካሁን ያየን አንድ ነገር የለም።
ስንት ቀናችሁ ነው እናንተ? አሁን ዛሬ ሐሙስ ነው።
አዎ ስንት? አዎ ያ ነገሩ ከተፈጸመ ወዲህ ማለት ነው ሰዎች ከታረዱ ወዲህ በቃ ሁሉም ሰው ማለት ነው ተለብቆት ነው ያለ። አሁን ወደ 5 ቀን እንሆናለን። መስመር ከዱባይ የደወሉልኝ ማን እንደሆነ እንጃ።
እጠብቅሃለሁ። አውራ ውስጥ ትችላለህ ሆልድ አድርገው። አሎ
አዮ
ተመለስክ? ማን እንዳንተው አይነት ሰው ኢትዮጵያኖች ናቸው ወይንስ ሌላ ነው? ከዚህ ጋር የተያዘ ነው ወይ ማለት ነው?
እኛ ያለንበት ሁኔታ እየጠየቀችኝ ነው።
ከዱባይ
አላውቃትም።
ለምን አትጠይቅም? ምናልባት የመንግስት አካል ከሆነች ወይም ከሆነ
አይደለችም። እሷ ስልክ ቁጥር ማለት ነው በፌስቡክ ላይ አይታ ነው የደወለችልኝ። ምን ላይ ነው ያላችሁት? እኛ ደግሞ ለእናንተ ማለት ነው ምን ማድረግ ይገባናል አለች።
አረ እሺ፣ ዱባይ ያሉ ኢትዮጵያኖችም ስለ እናንተ እያሰቡ ነው ማለት ነው። መልካም ነው።
አዎ ተጎዳኝ ነው። እኔ አላውቃትም። እንዲያውም
ምግብ ምናምን ታገኛላችሁ? በቀደምም እሱን አንስቼብህ ነበረ።
ምግብ አሁን ቅድም ማለት ነው ልጆች ጠዋት ሳይነጋ የሆነ ሊቪ ያለ በጣም የተባረከ ማለት ነው ለዛ ልጅ ሳንቲም ሰጠን። እሱ ራሱ ማለት ነው ለራሱ ይፈራዋል። ደብቆ አምጥቶ ሰጥቶን ሄደ። አንድ ሰው ወዲና ወዲ እንዳትበሉ ከወጣችሁት ለእኔም ለእናንተም ቆንጆ አይደለም ብሎ ነው ሂዶ ወጥቶ የሄደ።
አሁን ያለው ሁኔታ ምንድን ነው እዛው አካባቢያችሁ ከተማ ውስጥ?
ከተማ ውስጥ በቃ ሰውም ማለት ነው እየያዙ ከዛ በኋላ ወደ እስር ቤት ነው በቃ። እና ሴቶች ራሱ ማለት ነው አሁን ኮንትራት የመጡ አንዳንድ እንትኖች አሉ አይደለም፣ ይሄ ቆሻሻ ምናምን ልጥሉ ወደ ውጭ ሲወጡ ዛሬ ጠዋት አንድ ቦታ ላይ ማለት ነው ሁለት ሴቶች ናቸው የተያዙት። የት እንደወሰዱት አላውቅም። እየወሰዱ ግን ማለት ነው እስር ቤት ነው የሚከቱት የሚባል በቀደም የተያዙትን ወሬ ሰምቼ።
አሁን ሁኔታው ታዲያ ምንድን ነው? ተኩስ ምናምን አለ? ግርግር?
አሁን እኛ አካባቢ በቀደም ያው እነሱ ስተኩሱ ማለት ነው ከዛ ወዲህ ግን የለም። ግን ከኛ ሻሪ ዳሸር የሚባል ቦታ አንዳንድ ቦታ ላይ ማለት ነው ጦርነት አለ ተኩስ።
አዲሱ ቤንጋዚም በጭንቅ ላይ ያሉ አግኝቷል።
አሁን እኔ በንጋዚ ነው ያለኝ፣ ቤት ውስጥ ነው ያለኝ። እንደውም ወደ 20 ምናምን ምን ልጆች ምን እያለ ነው እንደውም ተሰባስበን አንድ ቦታ ቁጭ ብለን ነው ያለን። በእውነት
ለምን አንድ ላይ ሆናችሁ? ምንድን ነው
አሁን እዚህ ከወጣ እዚህ ሀገር አሁን ቻዲ ኔጀር ስላሉ ትክክለኛ እንትን ፓስፖርት ስላሉ ቻዲዎቹ ስራ ይስራሉ። ምንም የሚይዙ ሰው የለም።
የቻድ ዜጎች ምንም አይሆኑም።
የቻድ ዜጎች ምንም አይሆኑም። እነሱ እዚህ ኤምባሲም ስላለ ምንም አይሆኑም። እዚህ ጋር ደግሞ አሁን በዚህ ቅርብ ጊዜ እኛ ልጆች ከታረዱ በኋላ ማለት ነው ማንኛውም ሰው ከወጣ ኢትዮጵ ምናምን እያሉ በቃ ያስጨነቁን፣ ከቤት መውጣት አንችልም። ሁሌ ደግሞ ተኩስ ደግሞ እንደቀጠለ ነው ያለው። አሁን ማጊዛን ለመውጫ
ትሪፖሊም እንደዚሁ ተኩስ ማታ ማታ አለ ብለውኛል። እዚህ ቤንጋዚም አለ እንዲሁ ተኩስ።
ቤንጋዚ ደግሞ የመጀመሪያ ነው። እስከ 11ኛ ወር ጀምሮ እስካሁኑ ምንም አሁን ታሽጌን ነው ያለን። አሁን ስልክ የእናንተ ስልክ ሀተን ነው እንጂ እስካሁኑ ማለት ነው እስከ 11ኛ ወር ጀምረን እስካሁኑ ምንም ነጻነት የለንም። እኛ ልጆች አሁን ኮፌ የሚባል አለ ትክክለኛ እስር ቤት እዚህ አሁን ቢያንስ ወደ 20 ምናምን ጠጋን የሚያውቃቸው ልጆች አሉ እስር ቤት ማለት ነው። ለመውጣት የመጨረሻ ቻንስ የለንም። አሁን ከዚህ ከወጣ ከው ኢትዮጵ ከተባለ መልካቴ ስለማውቀው ከሌላ ዜጋ ለይት እኛ ስለማውቀው ማለት ነው ለምሳሌ ከቤት አንወጣም። አጋጣሚ ከጠዋቱ 12 ሰዓት ወጥተን ወረፋ ይዘን ዳቦ ይዘን እንገባለን ወደ ቤት። አንድ ሰው ልከን ማለት እሱ ራሱ ቋንቋ የሚችል ሰው አንድ ሰው አንዋጣም። አሁን መጨረሻቸው ወዴት እንደሚደርስ ግራ ልብት ብሎ ነው ያለን።
እስከ መቼ ነው እዛ ቤት የምትቀመጡ ታዲያ? ምንድነው መፍትሄው የምትሉት? ወይም ምን እንዲደረግ ታስፈልጋላችሁ?
እኛ ከእናንተ ነው መፍትሄ የምንፈልገው። አሁን የኢትዮጵያ ኤምባሲ ከመስሪ ማህመድ ደረዲ ነው ምን ብባለው በቴሌቪዥን የሱ ስልክ ተሰራጭቶ ነበር። ስንደውል አነሳም፣ አንዳንዴ ደግሞ አንስቶ ዝም ይላል። በቃ የኔትወርክ ጉዳዩን እንጃ ብቻ።
ትላንትም እኔም ሞክሬያለሁ፣ ዛሬም ሞክሬያለሁ፣ ስልኩ አይነሳም። አንዳንዴ ይነሳና እንዳልከው ድምፅ አልሰማም። ለማንኛውም አገራቸው መሄድ የሚፈልጉ ኢትዮጵያውያን ካሉ ይህ መሄድ ይችላሉ፣ እንረዳለን ብለዋል። እንግዲህ እሱ እናንተ ጋር ደርሷል ይሄ መረጃ፣ ይሄ ኢንፎርሜሽን፣
ይሄ መረጃ እኛ ጋር ደርሶናል። ልክ እንደደረሰ ሁላ እዚህ ጋር ከማቃጠል እዚህ ጋር ቤት እየተቀብረ ከማን ከምንቀመጥ ማለት ነው። አሁን አንዳንዶቹ አለ አሁን ነፍሰ ፍጡር ሴቶችን እኛ ጋር አሉ፣ ስራ ቦታ ያሉ አሉ። እዛ ስራ ቦታ ደግሞ አስርቶ ብሩም አይሰጡም። ስንትና ስንት ታውረድ አለ አሁን ስልኩን ዝም ብሎ ለማረጃ ብሎ በቲቪ ሰጡን። እዛ ከዛ ቀን ጀምረን የደወልን ነው ያለ ምንም ስልኩ አነሳም፣ ቁም ነገር አወራንም። እንጃ ብቻ ከኢትዮጵያ መንግስት የምረዳን አይመስልን። እንኳን እናንተ ብቻ ልምታደረጉ አርጉ እንጂ
እንግዲህ የኢትዮጵያ መንግስት ባለስልጣናት እነዚህን ጥሪዎችና መልእክቶች ትሰማላችሁ ወይም የተለያዩ የመንግስት ክፍሎች ብለን ተስፋ እናደርጋለን። እኛም በተለያዩ መንገዶች ለማድረስ በጥረታችን እንቀጥላለን።
ቀደም ሲል እንደተናገሩትም በሊቢያ የሚኖሩት ከፌስቡክ ላይ ስልክ ቁጥሬን አግኝተው ነው ከዱባይ ያነጋገሩኝ ብለዋል። እንግዲህ
በዓለም ዙሪያ ያላችሁም ልንደግፍ እንችላለን የምትሉ
በዚህ መንገድ መጠቀም ነው።
መረባረባችሁን እንድትቀጥሉ ሊቢያም ውስጥ ያላችሁ በተቻላችሁ መጠን ራሳችሁን የምትጠብቁበትን ሁኔታ እያሰባችሁ ይገባናል፣ በምን ሁኔታ ላይ እንዳላችሁ እንደው እግዚአብሔርም ረድቷችሁ እንድትቆዩ እንደዚሁ እናሳስባለን። እግዚአብሔር ረዳችሁ። ለማንኛውም ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው በዚሁ የሽብር ቡድን ከተገደሉት መካከል አንዱ ዳንኤል ሀዱሽ ይባላል። ቤተሰቡ ወደሚገኝባት ትግራይ ከተማ እንትጮ ስልክ ደውሎ ባልደረባችን በትረስልጣን ታላቅ ወንድሙን ጌታቸው ሀዱሽን አነጋግሮ ነበር።
ጌታቸው ሀዱሽ የወንድሙን ዳንኤል ሀዱሽን ሞት እንደሰማ ቤተሰቡ ስለተሰማው ሀዘን ይገልጻል።
ብጣዕሚ ሕማቅ ኣሎ በቃ ክርዶ ይከኣለን በቃ ምክንያቱ
ቤተሰቡ በጣም መጥፎ በሆነ ሁኔታ ላይ ነው የሚገኘው። ከቤት ወጥቶ የማያውቅ ልጅ ነበር። ከቤት ወደ ትምህርት ቤት ብቻ ነበር የሚንቀሳቀሰው። በመሆኑም ስለ አወጣጡም ሆነ ስለ አጠቃላዩ ሁኔታው መረዳት አቅቶታል። ቤተሰቡ በጅማ ዩኒቨርሲቲ ኮምፒውተር ሳይንስ ተምሮ አምና ነበር የተመረቀው። ሥራ ለመቀጠር ያፈላልግ ነበር። ከዚያም ከአንድ ጓደኛው ጋር ጠፍቶ ሄደ። አንድ ሰው በሁለት ወራት ውስጥ እንዴት ሊጠፋ እንደሚችል ግራ ይገባል።
እዚህ ብዙም አልተሳካልኝም። አንዳንድ ውጭ ያሉት ጓደኞቼም ስልክ እየደወሉልኝ ነውና ወደ ውጭ ሀገር መውጣት አለብኝ ይል እንደነበርና ወንድሙ ጌታቸው ሀዲሽ ተው ቢለው እንዳልሰማ ይናገራል።
ታዲግር ትባህል ሕጂ ኣለኹ ረብሓ የብላን ትሪኢ ኣለኹ በቃ ክኸይድ ኣለኒ ዓርኬ እውን ኣሎ ምስ ክኸይድ
ዲግሪውን እንደሆነ አግኝቸዋለሁ። እንደምታየው ዋጋ የለውም። ጓደኛዬም አለ አብሬው ይሄዳለሁ አለኝ። ወደ መቀሌ ይሄዳለሁና ገንዘብ ስጠኝ አለኝ። የተወሰነ ገንዘብ ሰጠሁት። ከዚያም ሁመራ ሄደን በማኅበር እንሠራለን ሲለኝ እሺ አልኩት። ተጨማሪ ገንዘብ ላክልኝ አለኝ። ወደ ውጪ መውጣቱን እንደ ተወው ነበር የተረዳሁት። ከዚያ በኋላ ሱዳን ገባሁ የሚል መልእክት ላክልኝ።
ዳንኤል ሀዱሽ መገደሉን የሚያሳየውን ቪዲዮ በኢንተርኔት ያየው የአስር ዓመት ዕድሜ ወንድሙ እንደሆነ ጌታቸው ሀዱሽ ገልጿል። በሌላ በኩል ደግሞ ሊቢያ ውስጥ በአሰቃቂ ሁኔታ ከተገደሉት ክርስቲያን መካከል ሶስት ኤርትራውያን እንደሚገኙባቸው ጀሩዝለም ፖስት የተባለው የእስራኤል ጋዜጣ ዘግቧል። ሶስቱ ኤርትራውያን ስደተኞች ከእስራኤል የሄዱ እንደሆኑ ጋዜጣው ጨምሮ ገልጿል። አንድ ሃትላይን ፎር ሪፊጂስ ኤንድ ማይግራንትስ የተባለ ስለ ስደተኞችና መጤዎች ጉዳይ የሚከታተል ቡድን ከሶስቱ ኤርትራውያን አንደኛውን ዘመዶቹና አብሮት በእስራኤል እስር ቤት የነበሩ ኤርትራውያን እንደለዩት ጋዜጣው ጠቅሷል። ከተገደሉት መካከል አንድ ሌላ ኤርትራዊውን ደግሞ በአውሮፓ የሚኖሩ ወንድሙ አረጋግጦልናል።
ወደ ባህልና ማህበረሰብ እናልፋለን አሁን።
በጥላቻ የተነሳሱ ደቡብ አፍሪካውያን በቅርቡ ኢትዮጵያውያንን ጨምሮ በዚያች ሀገር ውስጥ በሚኖሩ የተለያዩ የአፍሪቃ ሀገሮች ተወላጆች በሆኑ ስደተኞች ላይ ያደረሱትን ጥቃት አነሳሱን ምንነቱንና በአሁኑ ሰዓት የሚታየውን ወቅታዊ ይዞታ የሚመረምር የትንታኔ ውይይት ነው ባህልና ማህበረሰብ ለዛሬ ምሽት ልዩ ዝግጅቱ ያሰናዳው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በአሁኑ ወቅት በደቡብ አፍሪቃ ብሔራዊ የጥናትና ምርምር ተቋም በተመራማሪነት በማገልገል ላይ የሚገኙትን ፕሮፌሰር ማሞ ሙጬን አወያይቷል። ወደ ውይይቱ እንለፍ።
ፕሮፌሰር ማሞ ሙጬ በቅድሚያ ለጊዜው አመሰግናለሁ። እርሶ በአሁኑ ሰዓት በሚኖሩበት ወይም ደቡብ አፍሪቃ ሰሞኑን በዚያች ሀገር የሚኖሩ የሌሎች አፍሪቃ ሀገሮች ተወላጅነት ያላቸው ስደተኞች ላይ በጥላቻ የተነሳሳ ጥቃት ኢትዮጵያውያንም ላይ ጭምር የደረሰ ነው። ይሄ በጥላቻ የተነሳሳ አንዳንዶቹም ላይ እስከ ህልፈት ድረስ የደረሰ ጥቃት በጣም ዘግይቷል የተባለው መንግስት ጦር ሰራዊቱንና ፖሊሱን አሰማርቶ ባለፉት ጥቂት ቀናት ውስጥ የወሰዳቸው እርምጃዎች ጭምር ሁኔታዎች የመሻሻል አዝማሚያ እያሳዩ ነው የሚል አስተያየት በአንድ ወገን ይሰማል። በሌላ በኩል ደግሞ በግፍ የተፈጸሙትን በደሎች በመቃወም ሰዎች እየተነሳሱ መሆናቸው ይዘገባል። እስኪ በዚህ ሰዓት የሚታየውን እርስዎ ባሉበት አካባቢም ሆነ በሌሎች አካባቢ ያለውን ሁኔታ ባጭሩ ይግለጹልን።
አዎ፣ ትክክል ነው። በአንድ በኩል መንግስት በጣም ቆይቶ አሁን ችግር እንደሆነ ገብቶታል፣ ግን በጣም ዘግይተዋል፣ ምንም ጥርጥር የለውም። በሌላ በኩል ደግሞ እነኚህ ሌላውን አፍሪካ የሚጠሉት አሁንም አሉ፣ ስራቸውን አላቆሙ። ስለዚህ ሁለቱም አለ ማለት ነው በሀገሩ። አሁን መንግስት የሚለው ምንድን ነው? ከእንግዲህ ወዲህ በ2008 ዓ.ም እንደ አውሮፓ አቆጣጠር የሆነውን በቅጡ ስላላደረግን 2015 ዓ.ም አሁን የሆነውን ያ መደገም የለበትም። በሙሉ በሚዲያውም በሁሉ የምሰማው ምንድን ነው? ከእንግዲህ ወዲህ ይህ አይነት ነገር ማቆም አለብን የሚለው ነው። እንግዲህ ምን ያህል በርትተው ይህን ነገር ያቆሙታል ያተያይቃል። የሚያተያይቅ ነገር ነው። ምንድን ነው የሚሰሩት? ሊያቆሙት የሚችሉት እንዴት አድርገው ነው የሚለው ቀላል አይደለም። ምክንያቱም መሰረቱ ጥላቻው ብቻ ሳይሆን የህዝቡ ደህንነትም ነው።
ፕሮፌሰር ማሞ፣ ይሄ ቀደም ብለው የገለጹት ሁኔታ እንዲቀየር በህብረተሰቡም በኩል የሚደረጉ የቅዋሜ እንቅስቃሴዎች፣ እኚህ ምግባሮች እኛን አይወክሉም አንቀበላቸውም የሚሉት እንቅስቃሴዎች የተለያዩ የመብት ተቋማት እንደሚያደርጉት ሁሉ ህብረተሰቡም ዘንድ ገፍቶ እየመጣ መሆኑ ይነገራል። በተለያዩ ተቋማት እንቅስቃሴዎች አሉ። ጆሃንስበርግ በዛሬው ዕለት ሰላማዊ ሰልፍ እየተካሄደ መሆኑ ይነገራል። ምንድን ነው በቅርብ እርስዎ ባሉበት አካባቢ የሚታየው ይሄን በተመለከተ?
አዎ፣ ጆሃንስበርግም አለ። በየቦታው አሁን ሰልፍ እየተደረገ ነው። በጣም ሰፊ የሆነ እንቅስቃሴ እየተደረገ ነው። በእኛም በኩል በዩኒቨርሲቲዎች ትናንትና ትልቅ ሰልፍ ነበር። ብዙ ሺህ ተማሪዎች ናቸው። ከዛ በኋላም ደግሞ በደምብ ስብሰባ አድርገን እኔም መክፈቻ ንግግር ሁሉ አድርግ ተነጋገን። ነገም እንደዚሁ አለ። ይሄ ያልኩ ቅድም ከእንግዲህ ወዲህ በ2008 ዓ.ም የሆነው አይነት አሁን ደግሞ የሆነው አይነት በ2017 ዓ.ም የሆነው አይደገምም፣ ፈጽሞ አይደገምም በሚል መንፈስ ነው አሁን እንቅስቃሴዎች በየቦታው ሰልፎች በየቦታው እየተደረጉ ያሉት እና ይሄ ሰልፍ ይቀጥላል። የሚቆም አልመሰለኝም። የሚፈታ ነገር እስከሚፈጠር ድረስ እናደርገዋለን ብለዋል። ትንሽ የምታየው ነገር አሁን ከበፊቱ አዲስ ነገር የምታየው ምንድን ነው? ጠንከር ያለ አቋም መንግስት የወሰደ ይመስላል። ይሄን እንግዲህ ምን ያህል ይቀጥሉታል አላውቅም፣ ግን አሁን አጀማመራቸው ጥሩ ነው።
መልካም። ዛሬና ትላንት ያለውን በአሁኑ ሰዓት በደቡብ አፍሪካ የሚታየውን ወቅታዊውን ይዞታ ነው የተመለከት ነው። እስኪ ወደ መሰረታዊ ጉዳይ እንሂድ። ይሄ በጥላቻ ተነሳስቶ የሌሎች የአፍሪካ ሀገር ተወላጅነት ያላቸውን በዚያች ሀገር በስደተኝነት በጥገኝነት የሚኖሩ ሰዎች በጥላቻ ተነሳስቶ የማጥቃት አዝማሚያ መሰረቱ ምንድን ነው? እንዴትስ ነው የሚገለጸው? ምንስ አነሳሳው? ቀደም ብለው በጨረፍታ ጠቆም ያደረጉት ሀሳብም አለ። እስኪ መሰረቱን እንመርምር። እንዴት ተከሰተ?
አሁን አተረጓጎሙ ላይ የውጭ ሀገር ሰዎችን ይባላል፣ ግን ብዙ ጊዜ የምታየው ምንድን ነው? አፍሪካዊ የሆኑ በደቡብ አፍሪካ ያሉ ሰዎች ናቸው የሌላውን ከሌላው የመጣውን አፍሪካ የሚገሉት።
ክቡራትና ክቡራን አድማጮች፣ ውይይቱ አልተቋጨም። ተከታዩን በነገው ምሽት ፕሮግራማችን ይዘን እንቀርባለን።
ፕሮፌሰር ማሞ ሙጬን ለአሁኑ እናመሰግናለን። ነገ ጠብቋቸው።
ክቡራትና ክቡራን አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ኃይሉ ታምራት ነው።
በምሽቱ ፕሮግራም አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅት ታዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ በአንድ ሰዓት ከዚያም በሶስት ሰዓት እንገናኛለን። በመደበኛው ሰላም፣ ደህና ደሩ፣
ደህና ደሩ። Voice of America.